Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ምትክ የለሽን የዛሬንን ቅልፍ ዛሬ ካልተኛ ጨርሶ ላይመለስ አምልጦሃል።
የነገውን ቅልፌ ገና ድሮ አምሮኛል።
ማንነታቸው ባልታወቁ ሰዎች በሚል ተመዝግበው የተገኙ በቀልዳ ቀልድ ለዛ የታጀቡ ቁም ነገር አዘል ጭብጦች ናቸው። ምስጢሩ ግን ሰተት አድርጎ ከእንቅልፍ ዓለም የሚያዘልቅ ይመስላል።
በቂ እንቅልፍ ባለማግኘታችን የረጅም ጊዜ ጉዳቶች የምንላቸው በሰዓት አለመተኛት፣ የተዛባ እንቅልፍ ወደፊትም የአእምሮን የአንጎልን መጠኑን ራሱ የሚቀንስ ይሆናል፣ ማሽሻል እና በዛ ጋር ተያይዞ እንግዲህ እነዚህ የመርሳት በሽታዎች እና አልዛይመር የምንላቸው ደግሞ አእምሮን ስራውን ሙሉ በሙሉ የሚያዛቡ ህመሞች ለዛ ተጋላጭ እንድንሆን ያደርገናል።
የእንቅልፍ ሐኪምና የሚሰሩበት የጤና ማዕከል ዲሬክተር ናቸው ዶክተር አሰፋ ጀጃው መኮንን።
እዚህ በዩናይትድ ስቴትስ ሙሉ ወርሃ መጋቢት የተሰየመለት የጥሩ እንቅልፍ ባለቤትነት በረከቶችና እንቅልፍ አልባ የመሆንን ዘላቂ ጣጣዎች እንቃኛለን።
የሀገሩን እሴት ከውጭ ሀገር እሴት ጋር፣ ከርቤና ጣንን ከዲዮር ሻነል ጋር፣ ቡጊ ቡጊን ከስክስታ ጋር፣ ሽሮ ሜዳን ብሾፍቱን ከፓሪና ከኮሎኝ ጋር እውቀትን ከእውቀት እያመሳጠረ ያስደስተናል፣ ይጠይቀናል፣ ያስደንቀናል፣ ያስተምረናል። ይሄ ብዙ እዛ የታጨቀ ጥያቄ ያለው እዛ ውስጥ የሰው ልጅ እንዴት እንደሚመረምር፣ እንዴት ጠያቂ ዜጋ ኢንዲፔንደንት ዜጋ እንደሚሆን፣ ዝም ብሎ መንጋ እንዳይሆን የሚያሳስብ ነገር አለበት።
በአዲስ አበባ ዩኒቨርሲቲው አለ የሥነ ጥበብና ዲዛይን ትምህርት ቤት ተባባሪ ፕሮፌሰር በቀለ መኮንን ድምፅ ነው የሰማችሁት።
አጽመ ቅሪቱን ካረፈበት ከዩናይትድ ስቴትስ የኦክላሆማ ግዛት ወደ እናት አገሩ ለመመለስ የተያዘውን ውጥን ጨምሮ
ስለ እውቁ ሰዓሊና ገጣሚ ገብረ ክርስቶስ ደስታ አዲስ አበባ ላይ ለበርካታ ሳምንታት የተካሄዱትን ልዩ ልዩ ዝግጅቶች መለስ ብለን እናያለን።
በኢየሩሳሌም የኢትዮጵያ ባህልና ሃይማኖት ያለውን ስፍራ እንዲሁም የዛሬውን የኢትዮጵያ ኦርቶዶክስ አማንያን እኩለ ጾም ወይም ደብረ ዘይትን ያስታከከ ወግ ከሚያጋሩት እንግዳው ጋር ንጉሴ አክሊሉ በአዲስ አበባ መስኮቱ ብቅ ይላል።
እሁድ መጋቢት 10 2015 ዓ.ም ጤና ይስጥልን፣ እንደምን ሰነበታችሁ ክቡራትና ክቡራን የፕሮግራማችን ተከታታዮች። የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
እሁድ ከሆነ ምሽቱ የራዲዮ መጽሔት ነው ሰዓቱ።
አሁን የሰዓቱን የዓለም ዜና እናስቀድማለን። ጠብቁን።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። ታንዛኒያ ፍሬዲ በተባለው ከባድ ዝናብና አውሎ ነፋስ ለተጎዱ በሺዎች ለሚቆጠሩ ሰዎች የምግብና የነፍስ አድን ማቆያ መሳሪያዎችን ለጎረቤት አገሯ ሞዛምቢክ ልካለች። በአደጋው ከ190 በላይ ሰዎች ሲሞቱ 584 የሚሆኑ ሰዎች ቆስለው 37 የሚሆኑት የደረሱበት እንዳልታወቀ ተነግሯል። የሰራዊቱ ተጠባባቂ ዳይሬክተር በሰጡት መግለጫ እንደተናገሩት 1000 ሜትሪክ ቶን ዱቄት፣ 6000 ብርድ ልብስና 51 ድንኳኖች ለእርዳታ ተሰጥተዋል። 6.8 ሬክተር ስኬል ያለው የመሬት መንቀጥቀጥ ኢኳዶርንና በከፊል ፔሩን መጥቶ 15 የሚሆኑ ሰዎች ሞተዋል። በመቶ የሚቆጠሩ ደግሞ መጎዳታቸው ታውቋል። አብዛኛው ሞት የተከሰተው በኢኳዶር መሆኑም ተዘግቧል። የኢኳዶሩ ፕሬዝዳንት ጊለርሞ ላሶ በትዊተር እንዳስታወቁት የአደጋ ጊዜ ሰራተኞች የተጎዱትን ለመርዳት ተሰማርተዋል። የአሜሪካ የአየር ንብረት አገልግሎት የመሬት መንቀጥቀጡን ተከትሎ የሱናሚ ማስጠንቀቂያ አልሰጠም። አብዛኞቹ የፈረሱት ቤቶች የሚያመሳስላቸው አሮጌና በብዛት ድሆች የሚኖሩበት መሆኑን አሶሲየትድ ፕሬስ በዘገባው አመልክቷል። የመሬት መራድን የሚከላከል አሰራርም እንዳልተከተሉ ሪፖርቱ አስታውቋል። ለእስራኤል የፍትህ ማሻሻያ የቀረበውን ሐሳብ ተንተርሶ ሁለቱም ወገኖች ማለትም በመንግስቱ ደጋፊዎችና ተቃዋሚዎች በሺዎች የሚቆጠሩ ዜጎች ትናንት ወደ ቴል አቪቭ ጎዳናዎች መውጣታቸውን ተከትሎ ፖሊስ ማንኛውንም ኃይል ግጭት ለማስወገድ ጣልቃ መግባቱ ተዘገበ። ከመንግስት ደጋፊዎች አንዳንዶቹ ማንነታቸው እንዳይታወቅ ጭምብል አጥልቀው የመንግስቱን ተቃዋሚዎች ሲሳደቡ ተስተውለዋል። የጠቅላይ ሚኒስትር ቤንጃሚን ናታንያሁ መንግስት የህግ ማሻሻያውን እያካሄደ ባለበት በአሁኑ ወቅት ተቃዋሚዎች የጠቅላይ ፍርድ ቤቱን ያዳክማልና የአገሪቱን መሰረታዊ ነጻነቶች አደጋ ላይ ይጥላል በሚል የተቀሰቀሰው ቀውስ 11ኛ ሳምንቱን ይዟል። ተቃዋሚዎች ናታንያሁ የክስ ሂደት ላይ ሳሉ የህግ ማሻሻያ ለማድረግ መሞከራቸውንም ይጋጫል ሲሉ ተችተዋል። በመጨረሻም አድማጮች፣ ሰሜን ኮሪያ የአጭር ርቀት ባሊስቲክ ሚሳኤል ወደ ባህር አስወንጭፋለች። ይህም አሜሪካና ደቡብ ኮሪያ ለሚያደርጉት ወታደራዊ እንቅስቃሴ መልስ ነው ተብሏል። የደቡብ ኮሪያ ኢታማጆር ሹም እንዳሉት ዛሬ ማለዳ የተወነጨፈው ሚሳኤል በአገሪቱ ላይ አልፎ በምስራቅ በሚገኘው የውሃ አካል ላይ አርፏል። ደቡብ ኮሪያና አሜሪካ የጦር ልምምድ ከጀመሩ ካለፈው ሳምንት ወዲህ ሰሜን ኮሪያ ሚሳኤል ስታስወነጭፍ ሦስተኛው መሆኑ ነው። ሰሜን ኮሪያ ልምምዶቹን የምትመለከተው እንደ ወረራ ልምምድ ነው ሲል አሶሴትድ ፕሬስ በዘገባው አመልክቷል። ደቡብ ኮሪያ፣ አሜሪካና ጃፓን የሚሳኤሉን መወንጨፍ አውግዘው የአካባቢውን ሰላም ለማወክ የሚደረግ ጥረት ነው ብለዋል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችሁን አምሹ። መልካም ምሽት።
በድጋሚ ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
እሁድ መጋቢት 10 2015 ዓ.ም የራዲዮ መጽሔት ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታየና
አሉላ ከበደ ነን። አድማጮች፣ አሁን የመክፈቻውን ስልት እናስቀድም። ቆንጂት፣ ለሁሉም ጊዜ አለው የሚለውን አባባል ስትሰሚ ምን ይከሰትልሽ ይሆን?
እኔ የሚከሰትልኝ አሉላ፣ በጊዜ ለኩሉ የሚለው ነው። እንግዲህ አዲስ አበባና ንጉሥ ያክሊሉ ሰምተው እንዴ የገስ ችሎታ እንዴ ነው እንዴ እንደሚሉ
እንደሚልሽ ገምታለሁ። ጥሩ መልስም ሰጥተሽኛል። እስኪ ደግሞ ገፋና አድርጎ ለተለመደና ወደሚታወቀው ለመልስሽና ትንሽ ፈለግ አድርጊ። በዚህ ሀረግ መነሻ የሚታወቅ ሐሳብ
ያባባሉ መነሻ ራሱ ለሁሉም ጊዜ ያለው ብሏል ሰለሞን። ሞት የሚሞትበት ጊዜው መች ይሆን የሚለው አይደለ?
ትክክል ቆንጅት። ጫዋታችን እንግዲህ እሱ ጋር ይጀምራል። ለመኖርም ለመሞትም በልማድ የሞት ታናሽ ወንድም አይደል የሚባለው እንቅልፍ፣ ለእንቅልፍም ለንቃትም ወይም ለመተኛትና ለመነሳት አሁን ለሁሉም ጊዜ ያለው
የሞት ታናሽ ወንድም አሉት።
ልክ ነው ቆንጅት። የመኖር ዋስትና መሆኑን ልባላሉት ይሆናል ላለው ዛሬ እንቅልፍን ከሞት ጋር ማመሳሰሉ ሳይቸግር አይቀርም። በአንድ መልኩ በኋላ የምንመለከተው ወግ ውስጥ እናገኘዋለን። ድብን ያለ እንቅልፍ ሁሉ ነገራችን የምንረሳበት እንዲኖረን እንፈልጋለን። ግን በእንቅልፍ ስዕሎች ውስጥም ከንቃት የነቃ የሚመስልም ሁኔታ ውስጥ እናልፋለንና ያን ጥያቄ ምናልባት ያን አባባል ምናልባት መመርመር ሳያስፈልግ አይቀርም።
ትክክል። እንግዲህ አሉላ፣ አንተ የመስኩ አዋቂ የሆኑ እንግዳ ይዘሃል፣ ወደ ቆይታችሁ ትወስደናለህ።
እሺ ቆንጅት፣ አመሰግናለሁ። ተመልካቾች ሙሉን በቴሌቪዥን መስኮት እንዲከታተሉን ጋብዝና ዛሬ በራዲዮ ብዙ ዝግጅቶችም አሉንና ዘለግ ካለው ቆይታችን የተወሰነውን እናሰማ። እንግዳችን ዶክተር አሰፋ ጅጃው መኮንን የእንቅልፍና የመተንፈሻ አካላት ልዩ ሐኪምና የሚሰሩበት የጤና ማዕከል ዲሬክተር ናቸው። ዶክተር አሰፋ እንኳን ደህና መጡ።
እንኳን ደህና ቆዩ። በመግቢያችን ጠቆም እንዳደረግነው የእንቅልፍ ነገር ሁሌም የምናውቀው የሚመስለን ያን ያህልም ቅርብ አይደለም። ለብዙዎቻችን እንነቃለን፣ ቀኑን እንውላለን፣ ማታ እንተኛለን። መሰረታዊ ከሚመስለው ጥያቄ እንደርደር፣ ምናልባትም የተቋጨ መልስ ከሌለበት ለምንድን ነው የምንተኛው?
እንግዲህ በአብዛኛው ለምን እንተኛለን የሚለው ሙሉ በሙሉ መልሰናል አይባልም። እስካሁን የምናውቃቸው ነገሮች አንደኛ እንቅልፍ አይምሯችንም ሌላውም የሰውነት ክፍላችንም እንደገና የሚያብብበት ጊዜ ነው። ሪጆቬኔት የሚያደርግበት በእንግሊዝኛ እንደምንለው። ይህን ምንድን ነው እንዴት ነው የሚያከናውነው? ቀኑን በሙሉ በምንውልበት ጊዜ ከምናጠፋው ኃይል አንጻር የሚጠራቀሙ ኬሚካሎች አሉ። እነሱን የምናጸዳበት ጊዜ ነው እንቅልፍ። እሱ በእርግጠኝነት የተረጋገጠ ነው። ሌላው የተማርናቸውን ነገሮች ወደ ረዥም ጊዜ የማስታወስ ለማድረግ ስቶር የምናደርግበት የምናከማችበት፣ ያከማቸነውን ደግሞ ረድፍ ረድፍ የምናስይዝበት ጊዜ ነው። በልጆች ደግሞ እድገት በተለይ ቁመትን የሚመለከት አካላዊ እድገትን የሚመለከት ሁነቶች የሚከናወኑበት በእንቅልፍ መሆኑን እናውቃለን። ይህን ያህል የምናውቀው ነው። ነገር ግን የማናውቀው ደግሞ ዘዋቢ ነው።
ዶክተር አሰፋ እንግዲህ የእንቅልፍን ዝምድናና ጤንነታችንን ለማሰብ የሰውነታችን ሙሉ አካላት ከእንቅልፍ ጋር የሚገናኙበትን መንገድ ማሰብ ሊያስፈልግ ይችላል። ግን ቅድሚያ የሚሰጠው አንጎል ነው። አንጎላችን ከእንቅልፍ ጋር ያለውን ግንኙነት በቅጡ ስለመረዳታችን እርግጠኛ አይደለሁም። የትውስታ አቅምን በተመለከተ ያን የትውስታ አቅማችንን ከፍ ለማድረግም ሌላ ቀርቶ ለማስታወስም እንቅልፍ ወሳኝ ነው ይባላል። እስኪ ያስጨብጡ።
ልክ ነው። አንጎል እንግዲህ እንቅልፍን በሚመለከት አንደኛ መሪነቱን ይዛል። ለምን? የእንቅልፍ መዘውር ዋናው አካል ያለው አንጎል ውስጥ ነው። እሱ እንግዲህ መተኛትና መንቃታችንን በአብዛኛው በ24 ሰዓት የሚደረግ ውደት እንዲሆን ይቆጣጠራል። በዛው ላይ ደግሞ በእንቅልፍ ሰዓት ላይ አንጎላችን ራሱ መጠኑን በመቀነስ በማስፋትና በማሳነስ የሚያጥበው ሰርኩሌት የሚያደርግ ፈሳሽ አለው። እሱ በእንቅልፍ ጊዜ ነው እንግዲህ ስራውን የሚሰራው። እሱን ካጎደል የሚጠራቀሙት ነገሮች አንጎላችን ላይ ጉዳት ያመጣሉ። በሚገባው የእንቅልፍ ደረጃ ካልሄድን ደግሞ ያጠራቅነው ነው እውቀት የት ላይ እንደተቀመጠ እሱን ደግሞ ጎትቶ ለማውጣት በሚያስፈልግበት ጊዜ ያለው ኦርደር ይዛባል። ስለዚህ ሰዎች ማስታወስ ያስቸግራቸዋል፣ አዲስ ነገር መማር ያስቸግራቸዋል፣ የተማሩትንም መርሳት ይጀምራሉ።
ይሄ ግን የዕለት ችግር ብቻ አይደለም። ዛሬ እንቅልፍ አልተኛውም እና ጠዋት ቅድም ያሏቸውን የአንጎልን ብቃት የሚያስተካክሉ ወይም ደግሞ ብቃታችን የሚያረጋግጡ ስራዎችን መስራት የሚሳነኝ ለአንድ ቀን ብቻ ሳይሆን በጊዜ ብዛት ዘለቄታ ያለውም ችግር ያስከትላል።
አዎ፣ እንግዲህ እንቅልፍ መሰረታዊ የሆነ የጤና መሰረት ስለሆነ ለአካላችንም ለአእምሯችንም ዛሬ የምናጠፋው ጥፋት ወይም በቂ አለማግኘታችን ወዲያው የምናያቸው ችግሮች አሉ። በተደጋጋሚ ግን የረዥም ጊዜ ጉዳቶች የምንላቸው እንዲያውም እነሱ እጅጉን ያመዝናሉ። እና እንቅልፍን በሰዓት አለመተኛት፣ የተዛባ እንቅልፍ ወደፊትም የአእምሮን የአንጎልን መጠኑን ራሱ የሚቀንስ ይሆናል።
ሊሟሽሽ ይችላል ማለት ነው?
ይሟሽሻል። እና በዛ ጋር ተያይዞ እንግዲህ እነዚህ የመርሳት በሽታዎች እና አልዛይመር የምንላቸው ዲጀነሬቲቭ የምንላቸው ደግሞ አእምሮን ስራውን ሙሉ በሙሉ የሚያዛቡ ህመሞች ለዛ ተጋላጭ እንድንሆን ያደርገናል።
እንግዲህ ከእንቅልፍ እጦት ጋር የሚገናኙትን በዚህ ሰዓት የሚመለከቱ ሰዎች የማይመለከተው ሰው የለም። ሁላችንም እንተኛለን። ሁላችንም ከእንቅልፍ ጋር የተያያዘ ህይወት አለን እና እሱን ገፋ አድርገን በተለይ ከጤና መጓደል ጋር የሚያመጣውን እናያለን። እንደው በልማድ ከሚታሰበው ጋር በባህልም ካለው ጋር አንዳንድ ነገሮችን ብናዛምድ፣ ፊት ሰው እንቅልፍ ሲያበዛ ነበር እንደ ችግር የምናየው። ቅልፋም ይባላል። ምናልባት እንደው አሁንም ደጋግሞ የሚተኛ ከሆነ በቀንም እንቅልፉን ጠግቦ ተኝቶ መልሶ የሚተኛ ከሆነ ሳይጠግብ ተኝቶ ወይም የተዛባ እንቅልፍ የሚያመጣውን ችግር ወደኋላ ላይ እናያለን። እንደ ችግር እናይ ነበር። ዛሬ ግን እጦት ነው እያሳሰበ ያለው። አውቀን የሚሆን ሳንችል ቀርተን ወይንም በቂ ጊዜ ሳንሰጠው ቀርተን የሚከተለው። እርስዎ ግን በዋናነት የሚያዩት ከእንቅልፍ ጋር የተያያዘ ችግር በሕክምናውም እንደ መላል ሰው የሚያዩት የትኛው ነው እንደ ትልቅ አሳሳቢ ችግር ሆኖ የሚታዩት?
ህብረተሰብን በሙሉ በምንመለከትበት ጊዜ አጠቃላይ የእንቅልፍ እጦት ነው። ምንድን ነው ይሄ? ባለፉት 100 ዓመት እንኳን የሰው ልጅ የሚገባውን እንቅልፍ በአንድ ሰዓት ቀንሷል። ይሄ እንግዲህ ያመጣ ነው የአኗኗር ዘዴ የፈጠረው ነገር ነው። አንደኛ ከብርሃን መፈጠር ጀምሮ አሁን ደግሞ የምናየው እነኚህ የኤሌክትሮኒክ ዲቫይሶች የምንላቸው የ24 ሰዓት ስራ የመስራት ልምድ፣ የፋክተሪዎች የእንቅስቃሴ በዓለም ላይ ደግሞ ያለመተኛት 24 ሰዓት የመስራት ጉዳይ ያመጧቸው ስለሆነ በአጠቃላይ ህብረተሰብ በሚመለከት የእንቅልፍ እጦት ነው ዋናው። ሁለተኛ ደግሞ አኗኗራችን አሁን ጭንቀት የበዛበት ነው። ኢኮኖሚ አለ፣ ጦርነት አለ፣ ዜናዎች ከቦታ ቦታ በቶሎ ይደርሳሉ። እነኚህ ከስትረስ ጋር ተያይዘው የሚመጡ በግል ደረጃ ግን ስናይ ደግሞ እንደ ሶሳይቲው፣ እንደ አካባቢው፣ እንደ ህብረተሰቡ የአንድ ሰው እንቅልፍ ራሱ በቂ እንኳን ላገኝ ቢል የመዛባት ችግሮችን የሚያስከትሉ ሁኔታዎችን ነው ደግሞ የምናየው።
የብርሃንን ነገር አንስተዋል። እንግዲህ እንቅልፍ ብዙ ጫፎች አሉት። የምንተኛው በምሽት ነው፣ ግልጽ ነው። ብርሃን የማያስፈልግበትን ሁኔታ ልናስብ እንችላለን። ነገር ግን ጭላንጭልም ቢሆንም ብርሃን በእንቅልፍ ሰዓት አለማየትን እንደ ዋና አስፈላጊ ነገር እየተነገረ ነው። በሌላ በኩል ደግሞ ብርሃን ግድ ማየት ያለብን የንጋቱን ሰዓት እንደ ትልቅ ነገር ይሰጣል። ምንድን ነው ብርሃን ከአንጎላችንና በተለይም ደግሞ ከእንቅልፍ ጋር የሚያስተሳስረው ሚስጥር?
እንግዲህ ዋናው የሰውነታችን የእንቅልፍና የመንቃት ንጥረ ነገሮች የሚመነጩት አንዱ በብርሃን በመታዘዝ ነው። ብርሃን በአይናችን ውስጥ ይገባና ወደ የእንቅልፍ መዘወሪያ አካል ላይ ይሄድና ሆርሞን የሚባሉትን ንጥረ ነገሮችን ወይ እንድናመነጭ ወይ እንድንዘጋቸው እንዳናመነጭ ያደርጋል። እሱ እንግዲህ ዋናው የዑደቱ ተቆጣጣሪ ነው። ከዛ ጋር ተያይዞ ነው ብርሃን በሚደበዝዝበት ጊዜ ያ ሆርሞን ይመነጫል። ብርሃን ደግሞ በከፍተኛ ሁኔታ በምናገኝበት ጊዜ ያ ሆርሞን ይዘጋል። ስለዚህ ዋናው የዚህን ዑደት የሚቆጣጠረው ብርሃን ነው። ሁለተኛው አካላዊ እንቅስቃሴ ነው። አካላዊ እንቅስቃሴ በምናደርግበት ጊዜ እነዛ ሆርሞኖች ይቀዘቅዛሉ፣ በምናርፍበት ጊዜ ደግሞ ከፍ ይላሉ። ግን አንዱን በተናጠል ማየት አያስፈልግም። ብርሃንንም መቆጣጠር ያስፈልጋል፣ አካላዊ እንቅስቃሴንም መቆጣጠር ያስፈልጋል።
ይሄ ምናልባትም ወደ ዋናው ነጥብ የሚወስደን ይመስለኛል። ጤናን የሚመለከተውን ገፋ እያደረግኩ ነው ወደኋላ። አንጎላችን ውስጥ የራሱ ሰዓት ያለ ይመስላል። በሐኪሞች ቋንቋ ሰርካዲያን ሳይክል በሚለው እንግሊዝኛ አጠራር የሚጠራው የእንቅልፍ ሰዓት አቆጣጠር አድርጋችሁ የምትመለከቱት ዘወትር ከምንጠቀመው ሰዓት የተለየ ይመስላል። ምንድን ነው የሚያደርገው ይህ የእንቅልፍ ሰዓት? እንዴትስ ነው እኛ መረዳት ያለብን?
አዎ የተለየ ነው። እንግዲህ ሰርካዲያን የሚባለው ይሄ በ24 ሰዓት ትንሽ አለፍ ያለ ነው። 24 ሰዓት ያልፋል። ለአብዛኛው ሰው እንዲያውም ወደ 25 ሰዓት ሊጠጋም ይችላል። እና በዛ በዝውውር ውስጥ ነው የሚሄደው። አንዱ በተፈጥሮ ግዴታ ነሰሲቲ የምንለው አይነት በተፈጥሮ ግዴታ የምናደርጋቸው ነገሮች አሉ። ለምሳሌ መተንፈስ፣ የልብ መምታት። ከነሱ በላይ ደግሞ የዚህ የእንቅልፍ ዑደት በተወሰነ ሰዓት መምጣት ናቸው። እሱ ተፈጥሯዊ ነው። እያንዳንዱ ሴል ደረጃ ብንገባም የራሱ ደግሞ ሰዓት አለው የሚነዝርበት ማለት ነው። የእንቅልፍ እንግዲህ ልዩ የሚያደርገው አይምሮችን ላይ ያለው የእንቅልፍ ተቆጣጣሪ ሌላ የሰውነታችን አካል ውስጥ ያሉትን ሰዓቶች በሙሉ ይቆጣጠራል። በትልቁ ሰዓት ውስጥ ሌላ ደግሞ ሰዓቶች አሉ። አዎ
የየራሳቸው ዑደት አላቸው።
የየራሳቸው የሳምባ አሰራር ሌላ ነው። ጉበት የሚሰራበት ሌላ ነው። ኩላሊት የሚሰራበት ሌላ ነው። ልብ የሚሰራበት ሌላ ነው። ከዛ ደግሞ የወርድና በሴል ደረጃ እያንዳንዱ ንጥረ ነገሮች ሁሉ የምናመነጭባቸው ነገሮች ያን ሁሉ የሚቆጣጠረው ማስተር ክሎክ የሚባለው ዋናው ያለው ደግሞ አእምሮችን ላይ ነው። እሱ ደግሞ ትልቁ ስራ ያን እንዲያደርግ እንቅልፍና መንቃት በመቆጣጠር ነው የሚያደርገው።
ዶክተር አሰፋ እንግዲህ ገፋ አድርገን የጤና መጓደልን የሚያስከትሉትን ሁኔታዎች ማየት ይጠይቃል። በአንድ በኩል እንቅልፍ በተለያዩ ደረጃዎች ይፈረጃል። መተኛታችንና በቂ የሚባል ሰዓት በልማድ የምናውቀው አንዳንዶች ከሰባት እስከ ዘጠኝ ያደርጉታል፣ 8 ሰዓት ነው በስፋት የምናውቀው። ከሰዓቱ እኩል ግን የእንቅልፉ ጥራት የሚባለው ይገልጸው ከሆነ ምን ያህል ተኝተናል? ምን አይነት ጥሩ እንቅልፍ አግኝተናል? በየደረጃዎቹ የሚገለጹትን እንደው ድብን ያለ እንቅልፍ የምንለው የሞት ታናሽ ወንድም ይባላል እንግዲህ ሲመሰል በሱም ሊታይ ይችላል። ምንድን ናቸው እስኪ ዋና ዋናዎቹ ደረጃዎች? የቱ ነው የጎደለ ነገር ሆኖ በእርግጥ በጤናችን ላይ ለጤናችን ጠንቅ ሊሆን የሚችለው?
እንግዲህ ደረጃዎች የምንላቸው እንቅልፍ ራሱ በዛ 8 ሰዓት ውስጥ በራሱ ደግሞ የራሱ ዑደት አለው። በየ2 ሰዓት የሚከሰቱ ልውውጦች አሉ። ከዛ ውስጥ መጀመሪያ ይሄ አይናችን ሳይዘዋወር የምናረጋቸው እንቅልፍ ደረጃዎች 1፣ 2፣ 3 ምንላቸው ናቸው። እነሱ እንግዲህ በምድር የተወሰኑት የአይምሯችን የኤሌክትሪካል አክቲቪቲ የኤሌክትሪካል ዌቭ ይቀንሳል። ሰርኩሌት የሚያደርግበት የሚዘዋወርበት ለምሳሌ የነቃ ሰው ላይ ባስቀምጥ 16 ጊዜ የሚወነጨፍ ነገር ነው የማየው። 3ኛ ደረጃ እንቅልፍ ላይ ስደርስ 2 ጊዜ ብቻ ነው፣ ወይም ከ2 እስከ 3 ነው የሚሆነው። ያ እንቅልፍ ደረጃ 3ኛ ደረጃ የምንለው ለአካላዊ ለሆኑ ነገሮች ማረፍ ዋና ምክንያት ነው። ወደ 3ኛ ደረጃ እንቅልፍ የማንገባ ከሆነ በምነቃበት ጊዜ ህመም ነው የሚሰማን። ልክ ስራ ሲሰራ የቆየ አካል ነው የሚኖረን። ከዛ ቀጥሎ ደግሞ አይናችን እየተዘዋወረ ሰውነታችን ብሬናችን ደግሞ በጣም በጣም አክቲቭ ሆኖ በተለይ የኢንፎርሜሽን ቅይር ቶሎ የሚያደርግበት ሁሉም የአእምሮ አካላችን ስራ ላይ የሚገቡበት ጊዜ አለ። ድሪም የምናደርግበት ማለት ነው፣ ህልም የምናይበት ደረጃ። እሱን ደግሞ በምናጣበት ጊዜ በአብዛኛው ማሰባችን፣ ለአንድ ነገር ያለን በፍጥነት መረዳት ሪያክሽን የምንለው ለአንድ ነገር የምንወስደው እርምጃ የሚዛባበት፣ ማስታወሳችን የሚዛባበት ሁኔታ ነው የሚፈጠረው ማለት ነው። እና አጠቃላይ እንቅልፍን ስናይ በአጠቃላይ ነው ወይ ያጠረው ወይስ ደግሞ ከደረጃዎች ውስጥ በተለይ በጣም አስፈላጊዎቹ 3ኛ ደረጃ የምንለው እና የዚህ የህልም ደረጃ የምንለው የእነሱ ማነስ ደግሞ የራሳቸው የተለያየ ችግር ነው ያላቸው።
የህልምን ነገር አንስተዋል። እንቅልፍ ሲታሰብ ፈጥኖ የሚመጣልን ህልም ነው። እንዲያውም በልማዱ አባባል
ህልም
ተፈርቶ ሳይተኛ አይታደርም ይባላል። መልካም ነገሮችም የፈጠራ ስራዎችም በህልም ውስጥ እንደሚከሰቱ ሚስጥራዊ በሆነ መንገድ ለህይወታችን አስፈላጊ የሆኑ ነገሮች እንደሚደረጉ ወይም እውን እንደሚሆኑ ይታመናልና እስኪ ደግሞ ስለ ህልም ይንገሩን። ህልም የምናይበት ሁኔታ እንቅልፋችን እንዴት ነው ሊያዛባው የሚችለው? ከመተኛት ካለመተኛታችን፣ ጥሩ እንቅልፍ ካለማግኘታችን፣ ወይንም ደግሞ በመንቃትና በመተኛት መካከል በሚፈጠሩ ነገሮች ህልም የቱ ጋ ነው ያለው?
አሉላ ከዶክተር አሰፋ እንግዲህ ብዙ ትምህርት ለኛም ለአድማጮቻችንም እንዳገኘን ምንም ጥርጥር የለውም። እንደውም ለውይይታችሁ ስቱዲዮ ድረስ ጋብዛችሁ የመጡ ጊዜ በረዘም ያለ ቆይታ ለማድረግ እድል አግኝቼ ነበር ከዶክተር አሰፋ ጋር። በግሌም ብዙ ምክር ነው የመከሩኝ። ለምሳሌ መብራት ባለበት ቦታ ለመተኛት ማጨለም እንዴት እንደሚጠቅም፣ ሁለተኛ ነገር ደግሞ የምንነቃበትን የእንቅልፋችንን ዙር ሰዓቱን ማስተካከል፣ የተወሰነ ጊዜ ማድረግ መንቂያ ሰዓታችን፣ ከዚህም ሌላ ደግሞ ማታ የምንተኛበትን ሰዓት ብቻ ሳይሆን የምንነቃበትን ሰዓት ራሱን ማስተካከል፣ በቃ የተወሰነ ጊዜ ማድረግ ለጤና ለእንቅልፉ ዙር ራሱ እንዴት እንደሚጠቅም በዝርዝር ብዙ ነገር ነው ያስተማሩኝ እኔን ራሴን። እና አድማጮችም ከዚህ ውይይት ብዙ ጥቅም እንደሚያገኙበት እርግጠኛ ነኝ።
ትክክል ነው ቆንጅት። የእንቅልፍ ነገር የቅርባችን የመሆኑን ያህል በውይይታችንም እንዳነሳ ነው እንደው ብዙ ትኩረት ማንሰጠው ነገር ግን እጃችን ያለ እንደ ዘበቱ ልብ በሚል ጊዜ ውስጥ በጤና ለመዝለቅ ከእጃችን ያለ አይነተኛ መሳሪያ መሆኑን፣ ሌሎች ያስፈልጋሉ የሚባሉ ግን ደግሞ ዋጋ የሚጠይቁ የአካል እንቅስቃሴ ብንል አመጋገብ ብንል በጣም አስፈላጊ ናቸው፣ ግን ቀላል አይደለም። ነገር ግን ያን ያህል ዋጋ ሳያስከፍል ሊደረግ የሚችል ቸል ያልነው ያላወቅነውን ነገር ነው። አይን ገላጭ ይመስላል የእንቅልፍ ሳይንስ የተለየ ትኩረት እያገኘ ነው በዚህ በዩናይት ስቴትስም በዓለምም ዙሪያ። እንግዲህ የመጀመሪያውን ምጥን ክፍል አሰምተናል። አድማጮች ቁም ነገር እንደገበዩ እንዳልሽው ተስፋ አድርጋለሁ። ሙሉውን ዝግጅታችንን በድረገጽና በፌስቡክ ገጾቻችን ላይ ይልቁንም ደግሞ በቪዲዮ የተደረገውን ቃለ ምልልስ እንዲከታተሉ ጋብዘን ለአሁኑ እንግዳችንንም አመስግነን ወደሚቀጥለው እንሻገር።
በጣም እናመሰግናለን። በአድማጮች ስም በጣም አመሰግናቸዋለሁ እኔም ዶክተር አሰፋን። የእሁድ ራዲዮ መጽሔት ፕሮግራማችን ይቀጥላል። በመግቢያችን ያስተዋወቅነው ቅንብር ይሆናል። አሁን ቀጣዩ
ያለፍነውን የካቲት ወር በሙሉ በአዲስ አበባ ዩኒቨርሲቲ በልዩ ልዩ ዝግጅቶች ሕይወትና ስራዎቹ ስለታሰቡለት ስለ ዕውቁ ሰዓሊና ገጣሚ ገብረ ክርስቶስ ደስታ የተሰናዳ
በዩኒቨርሲቲው ስር ያለውን የገብረ ክርስቶስ ደስታን ማዕከል ጨምሮ ወደፊት ሊሰሩ የታቀዱ ዳጎስ ያሉ ስራዎች ውጥኖችም የተዋወቁበት ነው።
መለስካቸው አማሃ ነው የተከታተለው። እነሆ ዝግጅቱን።
በአዲስ አበባ ዩኒቨርሲቲ የገብረ ክርስቶስ ደስታ ሚውዚየም ያለፈውን የካቲት ወር ወርሃ ገብረ ክርስቶስ በሚል ስያሜ አክብሮታል። በወሩ ተከታታይ አራት ቅዳሜዎች የሥነ ጥበብ ባለሙያዎች፣ አድናቂዎቹ፣ ወጣት ተማሪዎችና ሌሎችም የሰዓሊውንና ገጣሚውን ሕይወት የተለያዩ ሥራዎቹን በመድረክ በማቅረብ በትውስታና በውይይት አስበውታል። በማጠቃለያው ቅዳሜም የእድምተኛው ፊርማ ሁሉ ያረፈባቸው ስምምነቶችና ጥያቄዎች ለሚመለከታቸው አካላት እንዲቀርብ ተወስነዋል። በየስፍራው የተበተኑ የሰዓሊው ሥራዎች በአንድ ማዕከል ተሰብስበው ለሕዝብ ተደራሽ እንዲሆኑ፣ ይህም ሕጋዊና ዓለም አቀፋዊ ደረጃዎችንና አሰራሮችን በጠበቀ መልኩ እንዲሆን፣ የተለያዩ ባንኮች ከቅርብ ጊዜ ወዲህ እንዳዳበሩት ባለው ተመክሯቸው በስሙ ቅርንጫፎችን እንዲከፍቱ፣ በአዲስ አበባ ዩኒቨርሲቲ በስሙ የተቋቋመው ሚውዚየምም ደረጃውን የጠበቀና ዘመናዊ እንዲሆንና ሌሎችም ጥያቄዎችና ጥሪዎች ቀርበዋል። አንዳንዶች ምናልባትም በዕድሜ ወጣት የሆኑ አድማጮች ገብረ ክርስቶስ ማለት ማን ነው? ይህ ሁሉ እንዲደረግለትስ እሱ ማን ነው የሚል ጥያቄ ሊጠይቁ ይችላሉ። በአዲስ አበባ ዩኒቨርሲቲ አለ የሥነ ጥበባትና ዲዛይን ትምህርት ቤት ተባባሪ ፕሮፌሰር እንደዚሁም ሰዓሊና ቀራጺ በቀለ መኮንን ተገቢ ጥያቄ ነው ይላሉ። ለገብረ ክርስቶስ ይህ ለምን እንደሚገባውም ያስረዳሉ።
ይህ ሰውዬ አዲስ ያገጣጠም ስልት አለው። የሚገጥመው ምንድን ነው? የገጥሙ ቴክኒክ ብቻ ሳይሆን የሀገሩን እሴት ከውጭ ሀገር እሴት ጋር፣ ከርቤና ዕጣንን ከዲዮር ሻነል ጋር፣ ቡጊ ቡጊን ከስክስታ ጋር፣ ሽሮ ሜዳን ብሾፍቱን ከፓሪና ከኮሎኝ ጋር ነው። እውቀትን ከእውቀት እያመሳጠረ ኢንተርቴን ያደርገናል፣ ያስደስተናል፣ ይጠይቀናል፣ ያስደንቀናል፣ ይነግረናል፣ ያስተምረናል። እንዲሁ ዝም ብሎ አይደለም የሚሰብከን፣ ውብ በሆነ ቋንቋና አገጣጠም በአዲስ መንገድ። እንደሱ የሚያነብ እንደሱ የሚገጥም አይነት ሌላ የለም። የእሱ የራሱ መንገድ አለ። ይሄ ብዙ እዛ የታጨቀ ነገር አለ፣ የታጨቀ ጥያቄ አለ እዛ ውስጥ። የሰው ልጅ እንዴት እንደሚመረምር፣ እንዴት ጠያቂ ዜጋ ኢንዲፔንደንት ዜጋ እንደሚሆን፣ ዝም ብሎ መንጋ እንዳይሆን የሚያሳስብ አመክንያዊ ዜጋ እንዲሆን የሚጠቅም ነገር አለበት። ስዕሎቹ እንደዛው ያመጣቸው በፈረንጆች የጻፉት አለ። ለምሳሌ እንደው ለምሳሌ አለ ለመጥቀስ አንድ የኢንዲያና ዩኒቨርሲቲ ፕሮፌሰር የጻፈው መጽሐፍ አለ። እዛ ውስጥ ገብረ ክርስቶስ በቀዳማዊ ለስላሴ ሽልማት መሸለም የነበረበት በኢትዮጵያ አዲስ አሰራር በመምጣቱ ብቻ ሳይሆን ከሰሃራ በታች አብስትራክት ኤክስፕሬሽኒዝምን አዲስ አሰራርን በስነ ጥበብ ውስጥ ለኢትዮጵያ በማምጣቱ መባል ነበረበት ብሎ ጽፏል። ሌሎችም አሉ እንደዚሁ። እና ለክፍለ ዓለሙ ለክፍለ አህጉሩ ራሱ ያመጣው አዳዲስ አመለካከት አለ በስነ ጥበብ ውስጥ የሚመረመር። ስለዚህ ይሄንን ውርስ እንደዚህ አይነት ውርስ ከሰጡ በየአቅጣጫው በየዲሲፕሊኑ እንደዚህ አይነት ውርስ ካላቸው ሰዎች መማር ካልቻል ሁልጊዜ ዜሮ ማርሽ ያስገባን ዜሮ እንኖራለን።
ለመሆኑ የገብረ ክርስቶስ ደስታ ግጥሞች ከሌሎች ገጣሚዎች ግጥሞች እንዴትና በምንድን ነው የሚለዩት? ለዚህ ጥያቄ እያንዳንዱ ማንም አንባቢና አድናቂ የራሱ አስተያየት ይኖረው ይሆናል። ነገር ግን በሙያው የሰለጠኑ ሰዎች የሚሰጡት አስተያየት ደግሞ የተለየ ዋጋ ይሰጠዋል። በአዲስ አበባ ዩኒቨርሲቲ የሥነ ግጥም መምህር ዶክተር በድሉ ዋቅጅራ አመለካከት የገብረ ክርስቶስ ደስታን ግጥሞች ከብዙ ገጣሚዎች ልዩ የሚያደርጋቸው በተራና ቀላል ቃላት ተቀምረው በገጣሚው ከፍተኛ የምናብ ነጻነትና ስፋት የተከሸኑ በመሆናቸው ነው ይላሉ።
በጣም ተራ ቃል ነው የሚጠቀመው፣ ግን ተራ ግጥም አይደለም የሚጽፈው። በጣም ይገርማል። ለምሳሌ አገሬ ላይ አገሬ ይነጋል፣ አገሬ ይመሻል፣ አገሬ ቆላ ነው። የአራተኛ ክፍል እኮ ጂኦግራፊ ነው ይሄ መንጋት፣ ግን ልባችንን ያጠፋናል። ከየት ነው የመጣው ነው ጥያቄው። ይሄ ብቻ አይደለም። እኔ ዋናው ነገር የምለው ምንድን ነው እንዲህ የሆነው የሚለውን መመልከት ይበጃል ነው የምለው። ምንድን ነው ይሄ ክሬቲቭ ኢማጂኔሽን ወይም ደግሞ ይሄ የምናባዊ ፍሪደም ከሁሉም የገብሬ ኢማጂኔቲቭ ፍሪደም ከሁሉም ይለያል ብዬ አስባለሁ።
ወርሃ ገብረ ክርስቶስ በተሰኘው ባለፈው የካቲት ወር በአንዱ ቅዳሜ ከደራሲው የግጥም ስራዎች መካከል ጥቂቶቹ ቀርበው ነበር። ገብረ ክርስቶስ ደስታ አንተነህ መስከረም ብሎ የሰየመውን ግጥሙን እውቁ ተዋናይ ተፈሪ አለሙ እንዲህ አንቦታል።
አንተነህ መስከረም ማለቂያ በሌለው ደማቅ ሰማያዊ ከሩቅ ያለው ጋራ ተነክሮ ሐምራዊ በዚያ ላይ ደመናው እንደ ጤፍ ተነድፎ የተራራቀ ሲያንጃብብ ተቃቅፎ አንተነህ መስከረም የሐምሌን ጨለማ የነሐሴን ዝናብ የሻርከው አንተነህ በብርሃን ዛትህ በክረምቱ ወራት ሰማዩን ያስጌጠው የማርያም መቀነት በቀለም ያበደው ጤዛ አርሶታል መሬቱ ላይ ለቆ በቀይና ቢጫ መስኩ ተጥለቅልቆ ወንዝና ጅረቱ ድንጋይና አፈሩ አገሩ ውብ ሆኗል ሜዳው ዠንተረሩ። እንቁጣጣሽ አንተ ስጦታ የበዛ ለሰው መታሰቢያ ውበት የምትገዛ በሽቱ መዓዛ ለውጠው ዓመቱን ይታደስ ያረጀው ፍጥረት ሌላ ይሁን ከምረው ዘመኑን ካበው በዓመት ዓመት በወሩ ደረጃ ፍጥረት ይጓዝበት ፍየሎች ይዝለሉ ቅጠል ይበጥሱ ከተሰደዱበት ወፎች ይመለሱ ይልቀሙ ትህሉን ይስሩ ቤታቸውን ይስፈሩበት ዛፉን የደስ ደስ ያሰሙ ንቦች ይራኮቱ ይንጠራሩ አበቦች ይንቁ ይከፈቱ እንቦሳና አገልገል በመስኩ ይፈንጩ ከብቶች ሳሩን ይንጩ ሕፃናት ይሩጡ ይሳቁ ይንጫጩ ዛፎች ይተንፍሱ የንፋሱ ጠረን ይሰራጭ በቦታው ያውደው አገሩን። ጸደይ አበባ ነህ የመስቀል ደመራ ጠረና አልባብ ነው አየር የጠራ የሀገር ልብስ አንተ ነህ ነጭ እንደ በረዶ ሰው የሚያጌጥብህ ጥበብህን ወስዶ ቡቃያ ነህ እሸት ጓሚያ የበሰለ አረንጓዴ ልብስህ በጌጥ የተሳለ ጥቁር አረንጓዴ ቢጫማ አረንጓዴ የአተር አረንጓዴ ንጹህ አረንጓዴ ቀለም 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 የሚስተካከል የሚያስንቅ የለም። ሐዘን የምታደርግ የገነት ምሳሌ ይታደል ወለላ ጠጁ በብርሌ ይስከር በደስታ ህዝቡ ይሳሳቅ ድምፁ የተማታ ሙዚቃው ይፍለቅ እንቁጣጣሽ ብለን እንስጥ ሰላምታ የዘመኑ መሪ የወሮቹ ጌታ ይጨብጨብ ለዝና ይጨብጨብ ለሥራ ይጨብጨብ ለመልክህ አንተነህ መስከረም ዘመን የምታድስ አስጊጠህ በቀለም።
በስነ ጽሑፍ የመጀመሪያ ድግሪያቸውን ለማግኘት የሚያስችላቸውን ማሟያ ጽሑፍ ሲያሰናዱ በገብረ ክርስቶስ ደስታ ሥራዎችና የሕይወት ታሪኩ ላይ ያተኮሩት አቶ ብርሃነ መስቀል ደጀኔ ስለ ሰዓሊውና ደራሲው አስተያየታቸውን ለቪኦኤ ሰጥተዋል።
ገብረ ክርስቶስ ደስታ ለእኔ ዘርፈ ብዙ የጥበብ ሰው ነው። አንደኛ የእኔ ዝንባሌና ፍላጎት የሕይወት ታሪኩንም ስሰራ ደግሞ በገጣሚነቱ ተስቤ ነው። ግን የሕይወት ታሪኩን ከገጣሚነቱም ባሻገር እውቅ ሰዓሊም መሆኑ የሁለት ጥበብ ከዛም በላይ ደግሞ ዘርፈ ብዙ የጥበብ ሰው ነው። ስፖርት ሰው ነው። የሙዚቃ ወዳድ ነው። የተከበረ መምህር ነው። የተከበረ ሰዓሊ ነው። የተከበረ ገጣሚ ነው። ህብረት ያለው ህቡር ሰው ስለሆነ ገብረ ክርስቶስ ደስታ የኢትዮጵያ ስነ ጥበባት ፈርጥ ነው ብሎ መናገር ይቻላል ባጭሩ።
የገብረ ክርስቶስ ደስታ ግጥሞች ማንንም ጥበብ አፍቃሪ የመማረክ ኃይል ያላቸው ይመስላል። ከአፍቃሪ ሙዚቃና ከውቅ ድምፃውያን መካከል ሚካኤል በላይነህ ከጥቂት ዓመታት በፊት የገብረ ክርስቶስ ደስታን አንድ ግጥም በዜማ አቀናብሮታል።
And the tower worry, conquer, and my
የገብረ ክርስቶስ ስዕሎች በአገር ውስጥ ከተሰጣቸው አድናቆትና ክብር ይልቅ በውጭ አገር ሰዎች ያገኙት አድናቆትና ክብር በእጅጉ እንደሚበልጥ ብዙዎች ይናገራሉ። በኢትዮጵያ ውስጥ በአዲስ አበባ ዩኒቨርሲቲ ከተከፈተው የገብረ ክርስቶስ ደስታ ማዕከል ወይንም ሙዚየም በስተቀር ሌላ የለም። እሱም ቢሆን ለብዙ ሰዎች ዛሬም እንግዳና የማይታወቅ ነው። ይህን የአገር ፈርጥ ነው የተባለ ሰው ማንነት ስራውንና የማይተመን ዋጋውን ለሀገሩ ሰዎች ይበልጥ ለማስተዋወቅ ምን ቢደረግ መልካም ነው? ሳሊና ቀራጺ በቀለ መኮንን ሐሳብ አላቸው።
እንግዲህ በደንብ ሰነዶቹን አሟልተን አንድ ባንክ ቢያንስ በአንድ ቅርንጫፍ ስሙን እንዲሰይም ማን ነው ይሄ የሚል ነገር እንዲስፋፋ እየተነጋገርን ነው። እርግጥ ይሆናል ብለን ተስፋ እናደርጋለን። ከሁሉ በላይ ግን የዚህ ሰው የሌጋሲ የዚህ ሰው የውርስ ግጥሞቹ፣ ስዕሎቹ፣ የታመቁ እውቀቶች፣ ኢንተርቴንመንቶች፣ ሀሳቦች፣ አስተሳሰቦች ያሏቸው የሚደነቁና መታወቅ የሚገባቸው ናቸው። እነሱ ህዝብ አክሰስ እንዲያደርጋቸው በተለይ በየመንግስት መስሪያ ቤት፣ በሆቴሎች፣ በባንኮች፣ በግለሰቦች እጅ ያሉትን ስራዎቹን በአንድ ሴንተር እዚህ ሰብስቦ ሁሉም ዜጎች ዘወትር እንዲመለከቱት፣ እንዲማሩበት፣ እንዲያደንቁት፣ እንዲደሰቱበት ከዘመናዊ መሳሪያዎች ጋር ዘመናዊ መሳሪያ ስል ብዙ ገንዘብ አይደለም፣ ጥቂት ገንዘብ ነው። የሚረዳንን እንፈልጋለን። እሱን እንግዲህ በተለያየ መንገድ ለመድረስ ዛሬ በተመረጠው ስብስብ ኮሚቴ አማካኝነት በጥቂት ገንዘብ ለሀገር ትልቅ የሆነ ነገር እናደርጋለን ብዬ በጣም ነው ተስፋ ማድረገው።
ገብረ ክርስቶስ ደስታ ከሚወዳት ሀገሩ ወጥቶ በውጭ ቀረ መጻተኛ ነው። በሕይወት እያለ በግጥም ተሰጥኦው የሀገሩን ፍቅር እንደሱ በተባ ቋንቋና ውበት የገለጸ ለመኖሩ ያጠራጥራል። ዕውቁ ተዋናይና የሕግ ባለሙያ አበበ ባልቻ አገሬ የሚለውን ግጥሙን እንዲህ አቅርቦት ነበረ።
አገሬ ውበት ነው፣ ለምለምና ነፋስ የሚጫወትበት፣ ፀሐይ የሞላበት፣ ቀለም የሞላበት። አገሬ ቆላ ነው፣ ደጋ ወይና ደጋ፣ እዚያ ብርሃን አለ ሌሊቱ ሲነጋ። አገሬ ተራራ፣ ሸለቆ፣ ረባዳ፣ አገሬ ጅረት ነው፣ ገደልና ሜዳ። ውሸት ነው፣ በበጋ ፀሐይ አትፋጭ፣ ክረምቱም አይበርድም፣ አይበርድም፣ አይበርድም። አገሬ ጫካ ነው፣ እንስሳት አራዊት የሚፈነጩበት፣ በወጥመድ ሳይገቡ ሳይነካቸው ጠላት፣ እዚያ ያለ ነፃነት። በሀገር መመካት፣ በተወላጅነት፣ በባለቤትነት ያለ ነፃነት። አገሬ ሀብት ነው፣ ጎመኑ፣ ስብ፣ ጮማ፣ ቆሎ፣ ክትፎ፣ ስጋ፣ ድርቆሹ ፍትፍት ነው፣ ቃሪያው ሙክት ሰንጋ። ጠጅ ነው ወለላ፣ ከኮኛክ ይነጥቃል የመንደሩ ጠላ። እህሉ ጣዕም አለው፣ ጀራው ያጠግባል፣ በዓሉ ይደምቃል፣ ሙዚቃ ያረካል፣ ጭፈራው ዘፈኑ ችግርን ያስረሳል። እዚያ ዘመድ አለ፣ ሁሉም የእናት ልጅ ነው፣ ሁሉም የአባት ልጅ ነው። ጠላትም አንዳንዴ ይመጣል መቃብር፣ ባላገርም ቸር ነው የአገር ልጅ ሲቸገር። ገነት ነው አገሬ፣ ምን ነው ምን ሲደረግ ምን ለምን እንዴት። ዘራፊ፣ ቀማኛ፣ ምቀኛ፣ ወንበዴ፣ ጥበኛ፣ አፈር በእጁ ስንዝር፣ ወሰን አልፎ የተቀደሰውን የአፍሪካ ላይ ደሴት በአገር ለማርከስ ጠላት ምን እንዴት። እምቢኝ ያሻፈረኝ ያሻፈረኝ እምቢ። መቅደስ ነው አገሬ፣ አድባር ነው አገሬ። እናትና አባቴ ደው ያደጉበት፣ ከአት ከቅድሚያት የተረካከቡት፣ አፈር የፈጩበት፣ ጥርስ የነቀሉበት አገሬ አርማ ነው። የነፃነት ዋንጫ በቀይ የተጌጠ በአረንጓዴ ቢጫ ሾህ ነው አገሬ። በጀግናው ልጅ አጥንት የተከሰከሰ፣ ጠላት ያሳፈረ አጥቂን የመለሰ አገሬ ታቦት ነው መቅደሴ ሃይማኖት። ዘመን የፈተነው በጠበል በጸሎት። ለምለም ነው አገሬ፣ ውበት ነው አገሬ፣ ገነት ነው አገሬ። በሞት ሄዳለሁ ከመሬት ብገባ፣ እዚያ ነው አፈሩ ይማማ ያባባ። ስሳብ ሄዳለሁ ይሰበርም እግሬ፣ አለብኝ ጠጠሮ ከትውልድ አገሬ። አለብኝ ጠጠሮ ከትግግድ አገሬ ከሳደገ ይባሩ።
ገብረ ክርስቶስ ደስታ በሕይወት እያለ በአገሩ እንደሚፈልገው በደስታም ሆነ በሐዘን ለማሳለፍ ባይታደልም በአገሩ ማህፀን ተከቶ ለመኖር የነበረውን ፍላጎት ለማሟላት ጥሩ አቅጣጫ የያዘ ጥረት ተጀምሯል። በቀለ መኮንን በየካቲት ወር የመጨረሻው ቅዳሜ በተካሄደው በገብረ ክርስቶስ መታሰቢያ ሥርዓት ላይ ይህንን በተመለከተ የተከናወነውን ለቪኦኤ ማብራሪያ ሰጥተዋል።
እንግዲህ እስከ ዛሬም ብዙ ሙከራዎች ይደረጉ ነበር። እንደ መሰለኝ የሕግ ሰዎችን ጠይቄ እንደተረዳሁት ፍልሰተ አጽም ነው የሚሉት። አጽም ከአንድ ሀገር ወደ ሌላ ሀገር ከቦታ ወደ ቦታ በሚንቀሳቀስበት ጊዜ ሕጋዊ ጉዳዮች መሟላት አለባቸው። ከዚህ ውስጥ ለዚህ አጽም የቅርብ የሆነ ፈራሚ ያስፈልጋል። በሕግ ተስማሚ የቅርብ ባለቤት ያስፈልገዋል። እንደሚታወቀው ደግሞ ብዙ ጊዜ ሆነ ከሞተ ካረፈ ከተቀበረና የቅርብ የነበሩ እናት፣ አባት፣ እህት፣ ወንድም የሉም። ስለዚህ አሁን ልጆቹ ተገኝተዋል። የልጆቹ ህጋዊ ማረጋገጫ በፍጥነት እንዲሟላና በእነሱ አማካይነት ዛሬ እንግዲህ ተስማምተን የነበሩ ከቤተሰቦቹም የነበሩ በሌላም ቦታ ያሉ እንዲሁም አፍቃሪዎቹ የስነ ጥበብ ሰዎች ከተሰበሰቡት መሃል አካዴሚኮችም እንደዚሁ መርጠናል። የተመረጡት ሰዎች ውጭ ሀገርም ካሉ እዚህም ሀገር ካሉ መርጠናል። ምናልባት የሰሞን እንደሆነ ፕሮፌሰር አቻሜለ ሉል ዶክተር አስፋውሰን አስራ ተቃሳ የመሳሰሉትን መርጠናል። እነሱ አገር ውስጥ ካሉት ጋራ በኢንተርኔትም በስልክም እየተገናኙ ይህን ነገር ማስተባበርና ጉዳዮቹን አሟልቶ አጽም ወደ ሀገሩ ቢመጣ እዚያ ነው አፈሩ የማማያባባ ስሞ ትሄዳለው ምናምን የሚለው ሲቃ የሚያስይዝ ግጥም አለው ስለ ሀገሩ።
አሁን የአዲስ አበባው መስኮት ሊከፈት ነው።
ንጉሴ አክሊሉ በምሽቱ ቅንብሩ ደግሞ ወደ ኢየሩሳሌም ነው የሚወስደን።
ቀደም ብለን ጠቆም እንዳደረግነው በኢየሩሳሌም የኢትዮጵያ ባህልና ሃይማኖት ያለውን ስፍራ
እንዲሁም የዛሬውን የኢትዮጵያ ኦርቶዶክስ አማንያን እኩለ ጾም ደብረ ዘይትን አስታኮ ከእንግዳው ጋር ብቅ ብሏል።
ኢየሩሳሌም ሆይ ብረሳሽ ቀኝ ጥርሴ።
ወዴት እያመራሁ እንደሆነ ትገምታላችሁ። አሉላና ቆንጂት እንዴት ሰነበታችሁ? በክርስትና እምነት ተከታዮች ዘንድ ዛሬ እኩለ ጾም ነው። ደብረ ዘይት ወዲህ ምጽአተ ክርስቶስ የክርስቶስ የመምጫው ቀን ተብሎ ይታሰባል። ጥቂት የማይባሉ ኢትዮጵያውያን ብዙም ባልተለመደ ሁኔታ በዚህ በደብረ ዘይት ብዙ ጊዜ ኢትዮጵያውያን የሚሄዱት ለትንሣኤ በዓል ነው። በዓሉን በኢየሩሳሌም በደብረ ዘይት ተራራ ላይ ለማክበር ወደዚያ እንደተጓዙ መረጃው አለኝ። ቀኑስ ቢሆን ዛሬ መጋቢት 10 አይደል? በእምነቱ ተከታዮች ዘንድ የኢየሱስ ክርስቶስ ግማደ መስቀሉ የተገኘበት ነው ብለው የሚያከብሩትና የሚዘክሩት ነው። እርፍ በአንድ ድንጋይ ሁለት ወፍ፣ አንድም ስቅለቱን አንድም ምጽአቱን። እና ታዲያ እኔስ በዚሁ እናንተን ኢየሩሳሌም ይዣቸው ብገባ በዚያ ከ50 ዓመት በፊት በእስራኤሎችና በአረቦች መካከል ተካሂዶ የነበረውን የስድስቱን ቀን ጦርነት የተመለከቱት አቶ አለማየሁ ገበያው ከባለቤታቸው ከወይዘሮ ህሊና አስፋው ጋር ይጠብቁናል።
አመሰግናለሁ። እኔ አለማየሁ ገበያው ዘውዴ እባላለሁ። የተወለድኩት ወሎ ጠቅላይ ግዛት የእጁ አውራጃ ጃርሳ ቀበሌ ይባላል። ትምህርት 4 ዓመት አማሃ ደስታ አሁን ሽሮ ሜዳ የተባለው፣ 2 ዓመት 9 እና 10 ኮከበ ጽባህ ቀበና፣ 11 እና 12 ሀረር መምህራን ማሰልጠኛ። በሰኔ 25 ተመረቅነ። ከዛ ሊቀ ሊቃውንት ኃይለ መስቀል የኋላው አባ ማቴዎስ እሳቸውና አቡነ ዮሴፍ
የጅማው
ከእኛ በኋላ ተመልሰው ነው ጅማ የሆኑት እንጂ የመጀመሪያ ሹመታቸው ደምቢዶሎ ኤጲስቆጶስ፣ ከዛ ሊቀ ጳጳስ አዲስ ኢየሩሳሌም ነው። እንደው ግብረ ገብ የሆነ የቤተ ክርስቲያን ልጅ እንደዚህ እንደዚህ የሆነ ሰው ፈልጋለሁ ለጸሐፊነት አሏቸው። የኔ ልጅ አለ ይጠብቁ ብለው እዛ በአት አስቀምጠው አቆዩቸው። ሐምሌ 2 ጠዋት በ3 ሰዓት አዲስ አበባ ገባሁኝ።
በስንት ዓመተ ምህረት?
በ1958 ከሰዓት በኋላ ኢየሩሳሌም እንደሚሄድ ተነገረኝ። በዛው ቀን ኢየሩሳሌም ገባሁ። ለምን ያ ስድስቱ ቀን ጦርነት ሲመጣ የእስራኤል መታወቂያ ታደል የእስራኤል መታወቂያ ካገኘ ስሩአውት እስራኤል መዟዟር፣ መስራት፣ መማር ትችላል። ያድል ገጠም 3 ዓመት ዩኒቨርሲቲ፣ ከ3 ዓመት በኋላ ስራ ገባሁኝ። ዩኒቨርሲቲ የምጀምርበት እንትን ተላለፈ። እሱ ሲተላለፍብኝ መካኒክ ኮርስ ገባሁኝ። በቀን 7 ብር እየተከፈለኝ መካኒክ ዲዜል እንድ ቤንዚል። ትምህርቴን ቀን ስማር ማታ ማታ ኤመርጀንሲ ጣቢያ የህዝብ ማመላለሻ ትልቁ አውቶቡስ እዛ እየሰራው ከዚህ ደሞዝ አገኛለሁ። ከዛ ትምህርቴንና እስራኤል እንደዚህ እያልኩኝ ጨረስኩኝ።
እና እስራኤል ስንት አመት ኖር ከፈርማዩ?
አሁን እንግዲህ ሐምሌ ሲመጣ 59።
በኢትዮጵያ መንግስት ውስጥ አልሰራህም ማለት ነው? ኤምባሲ ወይም ሌላ?
በመካከሉ የዛ የንብረቱ ኃላፊ አድርገውኝ ፊታውራሪ ዘውዴ ኦቶሮ በነበሩበት ጊዜ፣ ከዛ በኋላ ደግሞ ላዩ ዮሴፍ፣ ወዲያው ደግሞ ጋሽ አበባው ነፍሱን ይማርና እኔ እና እሱ እዚህ በጸባቴ ገብረ ስላሴ አማካይነት እንተዋወቅ ነበርና የነበሩት የመንግስት ንብረት ጠባቂ ከዱ። አበባው ደግሞ እባክህን ከኔ ጋር እንስራ አለ። ቅንጭብ ያለች ነች። $500 ደሞዝ ቆረጠልኝ።
እዛ ጋር ከአበባው ጋር ሰራችሁ?
ከአበባው ጋር ሰራነ። በኋላ ደርግ መጣ። ደርግ ሲመጣ
አበባው ነው ደርግ።
ይሄኛው መጣ ኢህአዴግ።
ኢህአዴግ
ሲመጣ አምባሳደሩ፣ ደህንነቱ፣ ማር ኃይል ኮማንደሩ፣ አበባው በሙሉ እንግሊዝ ገቡ።
ያው ከዱ እንደሚባለው
ከዱ በደንብ
ክሽ።
አንድ ሰው ብቻ ነው የተመለሰው። ማነው? 2 የአየር ኃይሉ ኮረኔል ካሳሁን ይባሉ ነበረ። እሱ ብቻ ተመለሰ ወደ ኢትዮጵያ። የሚሊተሪ አታሸው ጀኔራል ዮሐንስ ይባሉ ነበር። እሳቸውም ተመለሱ።
አቶ አለማየሁ፣ እስራኤል ኢየሩሳሌም ከገባህ በኋላ እንግዲህ ጥቂት ቆይተህ እንደገና ወደ አገርህ ለመመለስ ሚስት የማጨትን ፍላጎት እንደነበረህ የገለጽክልኛለ። እስቲ እሱ እንዴት ነበር? እንዴት ወደ አዲስ አበባ መጣ?
አርብ ወደ እስራኤል ልመለስ፣ እሁድ ከወይዘሮ ህሊና ጋር አስተዋወቁኝ።
ከአሁኑ ባለቤት?
ከአሁኗ ባለቤቴ ከልጆች እናት ጋር።
እሺ።
እሁድ የዛ ጊዜ ማስታወቂያ ሚኒስቴር ባልደረባ ነበረች። ከስራ መልስ 4 ኪሎ ፒያሳ እየተቃጠርነ ተወያየነ። እንጻጻፍ አሁን ቃል አልገባም ማለች። እሺ አመት ተጻጻፍነ በአመቱ እና ተባልኩኝ። አሁን 59 አመታችን ከተጋባችሁ።
አመሰግናለሁ አቶ አለማየሁ ገበያው። የዚህን ተከታይ የዛሬ 15 ቀን ይዤ ቀርባለሁ። ደህና እንሁን።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
ለመጽሔት ማስታወሻና ከአንድ ወጣት ገጣሚ ጋር ላደረግነው ቃለ ምልልስ ጊዜ የበቃን አይመስልም።
ባለፈው ፕሮግራማችንም ጊዜ ጠፍቶ ያደረ ነው እና ባይሆን ባጭሩ የመጽሔት ማስታወሻችንን እናሰማችሁ።
ሉሲና ድንቅነሽ ሊገናኙ ነው። ቀድሞውንስ አንድ አይደሉም እንዴ ያሰኝ ይሆናል። የአንድ ነገር ሁለት ስሞች በእንግሊዝኛና በአማርኛ።
ነገሩ ወዲህ ነው። የዩናይትድ ስቴትስ የኤሮኖቲክስ እና የጠፈር ምርምር አስተዳደር ናሳ እንደ አውሮፓውያን የቀን አቆጣጠር ህዳር 1 2023 ዓመተ ምህረት
በኢትዮጵያ የቀን አቆጣጠር ደግሞ በመጪው ዓመት ጥቅምት 21 2016 ዓመተ ምህረት ወደ ጠፈር የምትመጥቀው ሉሲ የተባለችው መንኮራኩር የመጀመሪያዋ ኢላማዋ
በፀሐይ ዙሪያ በመሽከርከር ላይ የምትገኝ አነስተኛ የሰማይ አለት እንበላት አስተሮይድ አዲስ ስም ተሸልማለች፣ ድንቅነሽ።
ዓለም አቀፉ የስነ ፈለክ ማህበር እንደ አውሮፓውያን የዘመን አቆጣጠር በ1999 ዓመተ ምህረት የተገኘችውንና በቁጥር ስያሜ 152830 በሚል የምትታወቀው አስተሮይድ የሰው ልጆች መገኛ መሆኗ ለሚነገርላትና ዛሬ ትርምስ ላልተለያትና ግራ የተጋባች ለምትመስለው አገር ሌላ ማስታወሻም ሊሆን ነው።
በድንቅነሽ ዙሪያ የመጀመሪያ ጥናቷን ለምታደርገው ሉሲ ሚሽን መልካም አጋጣሚ ተደርጎም ታይቷል።
የቀደመችው የምድሯ ድንቅነሽ ማለት ነው። የሰው ልጆችን ቅድመ ታሪክ ለማወቅ እንዳበረከተችው የላቀ ዋጋ ሁሉ
በስሟ የተሰየመችው አዲሲቱ የሰማያዊዋ ድንቅነሽ ደግሞ የስርዓተ ፀሐይን ታሪክ ለማጥናት ትርጉም ያለው ዋጋ እንደምታዋጣ ታምናለች። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን ደግሞ 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 25ና 31 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ በዚሁ ተሰናበትን።
ሰላም፣
ደህና አደሩ። Na